B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡዕ ነሐሴ 15 2011 ዓ.ም ተመረጥ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ኢትዮጵያ ለ24 ዓመታት ዘርግታው የነበረውን የትምህርት ስርዓት ከመጪው አዲስ ዓመት ጀምሮ በአዲስ እንደምትተካ አስታውቃለች።
የስድስት ዓመት የአንደኛ ደረጃ ትምህርት፣ የሁለት ዓመት የመካከለኛ ደረጃ ትምህርት እና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራም ሆኖ ተማሪዎቹ እስከ 18 ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው።
የትምህርት ሚኒስትር ዶክተር ጥላይ ጌቴ ናቸው። በዚህ ዙሪያ የሰጡንን ማብራሪያ ይዘን እንመለሳለን።
ፀሐይ መማር ትወዳለች በሚለው ስራዋ የምትታወቀው ብርክታይት ጥጋቡ ዛሬ የጋቢና እንግዳ ናት።
የጥበብ ልጆች ምንድን ነው የሚያደርገው? አዲስ አይነት እይታ ማምጣት ነበረ። ያም ምንድን ነው? ሴቶችን ከዚህ በፊት አይተናቸው በማናውቀው ሁኔታ ማሳየት። ለምሳሌ ሴቶችን እንደ ታላቅ ኃይል ያላቸው የገጸ ባህሪያት አድርጎ ማየት ብዙ አልተለመደም።
አሸንዳ ሻደይ፣ አሸንድዬና ሶለል ዛሬ ከዋዜማው ጀምሮ እየተከበሩ ነው። ለዛሬ ወደ መቀሌ አምርተን በዛ ስለሚከበረው የአሸንዳ በዓል ዝግጅት ይዘናል።
አሁን ያው እንደምታየው ዋዜማ ነው፣ ሰው ዝግጅት ላይ ነው። ጌጣጌጥ በመግዛት ልብስ፣ ሹሩባ በመሰራት ምናምን።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎችም ታዳምጣላችሁ።
የሙዚቃ ምርጫም ተዘጋጅቶላችኋል። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
የኢትዮጵያን ወቅታዊ ሁኔታ ያካትቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
በምስራቅ ሐረርጌ ዞን የቁልቢ ገብርኤል ገዳም አስተዳዳሪ የሆኑት መልአከ ኃይል ቆሞስ አባ አንቁ ስላሴ ከቅዳሴ መልስ በቤታቸው ሞተው መገኘታቸውን ተከትሎ በተነሳ ተቃውሞ አንድ ሰው ሞቶ አምስት ሰዎች መቁሰላቸውን ምንጮች ለቪኦኤ አስታውቋል። መልአከ ኃይል ቆሞስ በአስተዳዳሪነት ተሹመው ከመጡ ገና 4 ወራት ቢሆንም ከህዝቡ ጋርም ተቀራርበው ይሰሩ ነበር ተብሏል። ሞታቸውን ተከትሎ ለተቃውሞ የወጣው የከተማ ነዋሪ ከፖሊስ ጋር ተጋጭቶ አንድ ታዳጊ ሲሞት 5 ደግሞ እንደቆሰሉ ያገኘነው መረጃ ያመለክታል። ስለ ጉዳዩ ከፖሊስ መረጃ ለማግኘት ያደረግነው ሙከራ እስካሁን አልተሳካም። አዲስ ቸኮል ዘገባውን አድርሶናል።
የሱዳን ከፍተኛው ጄኔራል ወታደራዊና ሲቪሎችን ያካተተው መማክርት መሪ በመሆን ጄኔራል አብዱል ፋታህ አልቡርሃን ቃለ መሐላ ፈጽመዋል። ሉዓላዊ መማክርቱ ምርጫ እስከሚካሄድበት ጊዜ ድረስ ሀገሪቱን ያስተዳድራል። መማክርቱ 11 አባላት ሲኖሩት ሁሉም ቃለ መሐላውን ፈጽመዋል። ጄኔራል ቡርሃን ባለፈው ሚያዝያ ወር ለ3 አስርት ዓመታት ያህል የሀገሪቱ ፕሬዚዳንት የነበሩትን ኦመር አልበሽርን ከስልጣን ያስወገደውን ወታደራዊ ካውንስል ሲመሩ ቆይተዋል። አዲሱ መማክርት የተመሰረተው ወታደራዊ መሪዎችና በሲቪሎች የሚመራ መንግስት እንዲመሰረት ሲጠይቁ በቆዩት ተቃዋሚዎች መካከል በተደረገ የስልጣን ክፍፍል ስምምነት ነው። ወታደራዊ መሪ ሉዓላዊውን ካውንስል ለ21 ቀናት ይመራሉ። የሲቪል መሪው ደግሞ ለቀጣዮቹ 18 ወራት ይመራሉ ተብሏል።
ከጾታ ጥቃት ጋር በተያያዘ ተከሰው እስራት የተፈረደባቸው ካርዲናል ጆርጅ ፔል ጉዳይ እንደገና እንዲታይ የቀረበለትን የይግባኝ ጥያቄ አንድ የአውስትራሊያ ፍርድ ቤት ውድቅ ማድረጉን ቫቲካን እንደምትቀበል አስታወቀች። ካርዲናል ፔል ጥፋተኛ አለመሆናቸውን ያለማቋረጥ እየተናገሩ በመሆናቸው አቤቱታቸውን እንደገና የማቅረብ መብት እንዳላቸውም ከአቡኑ መንበር ጽሕፈት ቤት የወጣ ማስታወሻ አመልክቷል። ለከፍተኛ ፍርድ ቤት አቤቱታ ማስገባት ይኖርባቸው እንደሆን ለመወሰን የካርዲናሉ ጠበቆች የተላለፈውን ፍርድ እየመረመሩ ነው ተብሏል።
ዩናይትድ ስቴትስ እና ደቡብ ኮሪያ በቅርቡ ሲያካሂዱት የቆየ ወታደራዊ ልምምድ አብቅቷል። የሰሜን ኮሪያን ጉዳይ እንዲከታተሉ ተልከው ወደ ኮሪያ መዲና ሰውል የገቡት ከፍተኛ የዩናይትድ ስቴትስ ልዑክ ስቲቨን ቢገን ከሰሜን ኮሪያ ምላሽ እንዳገኘን ስራ ለመጀመር ዝግጁ ነን ሲሉ ተደምጠዋል። ይህ ሁኔታም ከሰሜን ኮሪያ ጋር እንዲደረግ ሲጠበቅ የነበረውን የስራ ውይይት ለመቀጠል ምቹ አጋጣሚ የፈጠረ አስመስሎታል ተብሏል። የዩናይትድ ስቴትስ እና ደቡብ ኮሪያ ሲያካሂዱት የቆየው ወታደራዊ ልምምድ እንዳበቃ ወደ ንግግር ልትመለስ እንደምትችል ሰሜን ኮሪያ ፍንጭ የሰጠች ቢሆንም ከሰውልም ሆነ ከዋሽንግተን ጋር የመነጋገር ፍላጎት ያላት መሆኑን በአዲስ መልክ የገለጸችው ነገር የለም። ወደ የመን ስናመራ ደግሞ
የየመን ሁቲ አማጽያን MQ-9 የተባለ ድሮን ማለትም ሰው አልባ ተዋጊ አውሮፕላን መተው መጣላቸውን አንድ የአሜሪካን ባለስልጣን ለአሜሪካ ድምጽ ተናግረዋል። ባለስልጣኑ ስማቸውን ሳይገልጹ ለአሜሪካ ድምጽ በሰጡት ቃል መተው የጣሉት ሁቲዎች ቢሆንም ያስቻለቻቸው ኢራን ናት ብለዋል። ዘገባዎች በገለጹት መሰረት ድሮኑ ከየብስ በተተኮሰ ሚሳኤል የተመታው በአገሪቱ ደቡብ ምስራቅ ክፍል ነው። ድሮኑ የተመታው በዩናይትድ ስቴትስና በኢራን መካከል ውጥረት በከረረበት ወቅት ነው። አድማጮች ለሰዓቱ ያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚውና የዕለቱ ርዕሳችን እናስደምጣችሁ።
ኢትዮጵያ ለ24 ዓመታት ዘርግታው የነበረውን የትምህርት ስርዓት ከመጪው አዲስ ዓመት ጀምሮ እንደምታሻሽል ታውቋል። የትምህርት ሚኒስትር ዶክተር ጥላዬ ጌቴ ለአሜሪካ ድምጽ ራዲዮ እንደተናገሩት ሀገሪቱ ስትጠቀምባቸው የነበሩ ከቅድመ መደበኛ ትምህርት እስከ ከፍተኛ የትምህርት ተቋማት የሚደርሱ አዳዲስ አወቃቀሮች ይፋ ተደርገዋል።
ግብረ ገብን የመሰሉ ትምህርቶች ከዓመታት በኋላ እንዲመለሱ ሲደረጉ የሀገሪቱን ኢኮኖሚያዊ ርዕዮተ ዓለምን ያገናዘቡ የከፍተኛ ትምህርት አወቃቀሮች እንደሚተዋወቁም ሚኒስተሩ ተናግረዋል። ሀብታሙ ስዩም ዝርዝሩን አሰናድቷል።
ሩብ ምዕተ ዓመታት ያክል በሥራ ላይ የነበረውን የትምህርት ሥርዓት በጎ የሆኑ ጎኖቹና እንከኖቹን በመመርመር እንደ አዲስ ማሻሻል እንዳስፈለገ የነገሩን የትምህርት ሚኒስትር ዶክተር ጥላዬ ጌቴ ማሻሻያው ነባሩን የአጠቃላይ ትምህርት እርከን በመቀየር እንደሚጀመር ይናገራሉ።
መዋቅሩ ግልጽ 2-4 እንዲሆን ተደርጓል። የስድስት ዓመት የአንደኛ ደረጃ ትምህርት፣ የሁለት ዓመት የመካከለኛ ደረጃ ትምህርትና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራም ሆኖ ተማሪዎቹ እስከ 18 ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው።
ከአጠቃላይ ትምህርት እርከን ለውጥ በመቀጠል ከቅድመ መደበኛ እስከ ከፍተኛ ትምህርት ድረስ በሚሰጡ ትምህርቶች ላይም የይዘትና አቀራረብ ለውጥ ስለመደረጉም ዶክተር ጥላዬ ነግረውናል። ለወትሮው የቅድመ መደበኛ ትምህርት ላይ ከፍተኛ ተሳትፎ ሲያደርጉ የነበሩት በግሉ ዘርፍ የተሳተፉ ወገኖች ናቸው። አሁን ላይ ግን ከመደበኛው ትምህርት ጋር አብሮ መንግስትም እንደሚሳተፍበት ሚኒስትሩ ነግረውናል። አጠቃላይ ትምህርቶች የሚሰጡባቸው ቋንቋዎችና እንደ አዲስ የተካተቱ ትምህርት አይነቶችም በለውጥ ውስጥ እንደታሰበባቸው ጠቁመዋል።
ቋንቋን በተመለከተ ነው። ተማሪዎች በአንደኛ ደረጃ በአፍ መፍቻ ቋንቋቸው እንዲማሩ፣ ከሶስተኛ ክፍል ጀምሮ ደግሞ የኦፊሴላዊ ቋንቋን እንዲማሩ፣ እንግሊዘኛን ከአንደኛ ክፍል እና ከዘጠነኛ ክፍል ጀምሮ በማስተማሪያ ቋንቋነትና በሳብጀክትነት እንዲሰጥ፣ እንደዚሁም ደግሞ ለሀገር ውስጥ መግባቢያ እንዲያገለግል ሌላ ተጨማሪ ቋንቋ በየክልሎች ምርጫ እየተደረገ ተጨማሪ ቋንቋ የሚማሩበት ስርዓት እንዲዘረጋ በጥናት ላይ ተመስርቶ ምክረ ሀሳብ አለ። ሌላ የሙያ ትምህርት አብሮ ተካቶ ከቅድመ መደበኛ ጀምሮ እስከ 12ኛ ክፍል ቮኬሽናላይዝ የሚሆንበት ስርዓት ይዘረጋል። ከአንደኛ እስከ 6ኛ ክፍል ደግሞ የግብረ ገብነት ትምህርት ወይም የሞራል ትምህርት እንዲማሩና ሀገራቸውን የሚያውቁ እርስ በርሳቸው የሚከባበሩ በመልካም ስነ ምግባር የታነጹ እንዲሆኑ ከ7ኛ ክፍል በኋላ ደግሞ የስነ ዜጋ ትምህርት የሚሰጥበት ስራ ከመንድ ተደርጓል።
ቀደም ባለው አሰራር ወደ ከፍተኛ ትምህርት ተቋማት መዘጋጃ እርከን ወይም ፕሬፓራቶሪ ስኩል ለመግባት የሚሰጠው የ10ኛ ክፍል ፈተና ቀሪ መደረጉን፣ በምትኩ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች እርከን ላይ የቴክኒክና ሙያ ትምህርቶችን ጨምሮ ተማሪዎች እንዲቀስሙ እንደሚደረግም ሰምተናል።
ሁለተኛ ደረጃ ትምህርት የሚገቡ ተማሪዎች የሁለተኛ ደረጃ ትምህርት ቤቶቻችን አብዛኞቹ አጠቃላይ ሁለተኛ ደረጃ ትምህርት ይሆናሉ። በተመረጡ ሁለተኛ ደረጃ ትምህርት ቤቶች ደግሞ የሙያ ስልጠና የፍላጎት ያላቸው ተማሪዎች የሚገቡባቸው የሁለተኛ ደረጃ ትምህርት ቤቶች እንዲኖሩ ይደረጋል። ፋውንዴሽን ሲቪቲ ወይም ደግሞ መሰረታዊ የቴክኒክና ሙያ ስልጠና ይሰጣሉ። ከዚህ ከመሰረታዊ የቴክኒክና ሙያ ስልጠና በሁለተኛ ደረጃ የሚያልፉ ተማሪዎች ደግሞ በልዩ የማትሪክ ፈተና ወደ አፕላይድ ሳይንስ ዩኒቨርሲቲዎች የሚሄዱበት ስርዓት እንዲዘረጋ ተደርጓል። የመጀመሪያ አመት የመዘጋጃ ፕሮግራም እንዲሆንና ከዚህ በፊት የመሰናዶ ሁለተኛ ደረጃ ትምህርት የነበረው የአጠቃላይ ሁለተኛ ደረጃ ትምህርት አካል እንዲሆን የአስረኛ ክፍል ፈተናው ይቆምና ተማሪዎቹ የሁለተኛ ደረጃ ትምህርት ለስራ የሚያዘጋጅና ለከፍተኛ ትምህርት መግቢያ ሆኖ የሚዘጋጅ እንዲሆን ተደርጎ የአጠቃላይ ዜጎች እስከ 18 ዓመታቸው በአጠቃላይ ትምህርት እንዲቆይ ይደረጋል።
የከፍተኛ ትምህርት ስልጠናን በተመለከተ ዩኒቨርሲቲዎች የጥናትና ምርምር ዩኒቨርሲቲ፣ የተግባር ሳይንስ ዩኒቨርሲቲና የአጠቃላይ ትምህርት ዩኒቨርሲቲ በሚል ከሀገሪቱ የሰው ኃይል ፍላጎት ጋር በሚጣጣም መልኩ እንደሚዋቀሩም ዶክተር ጥላይ ነግረውናል። ከቀደመው በተለየ ወደ ዩኒቨርሲቲ የሚገቡ ተማሪዎች 4 ዓመታትን በትምህርት ያሳልፋሉ። ከዚህ መካከል አንደኛው ዓመት አጠቃላይ ሀገራዊ ግንዛቤ ላይ ትኩረት እንደሚያደርግ ጠቅሰዋል።
ተማሪዎቹ ወደ ዩኒቨርሲቲ በሚገቡበት ጊዜ የሚዘጋጁበት የሀገራቸውን ታሪክ፣ የሀገራቸውን ጂኦግራፊ፣ የሀገር አንትሮፖሎጂ፣ የቴክኖሎጂ ጋር የሚተዋወቁበትና በተቻለ መጠን የምርጫቸው ከሁለተኛ ዓመት በኋላ በውጤታቸውና በፍላጎታቸው እየታየ የሚመደቡበት ስነ ምግባር ይኖራል።
ከተማሪዎች የተግባር ልምምድ እንዲሁም ከውጭ መጋራት ጋር የተያያዙ ለውጦችም ይደረጋሉ ተብሏል። ሀገር በቀል ቋንቋዎች የምርምርና የማስተማሪያ ቋንቋዎች እንዲደረጉ እንደሚሰራም ሰምተናል። የትምህርት ጥራት ጉድለትን በተመለከተ እንደ መንስኤ ከሚጠቀሱት መካከል አንዱ የትምህርት ፊታውራሪ እንዲሆኑ የሚመረጡ መምህራን ብቃት ዝቅተኛ የመሆኑ ጉዳይ ነው። ትምህርት ሚኒስቴር ከ2012 የኢትዮጵያ አቆጣጠር ጀምሮ ለማስተዋወቅ ባቀደው አዲስ ማሻሻያ ላይ ይህንን ችግር ለመቀነስ ብቁ መምህራንን ለመቅጠር ማሰቡን ዶክተር ጥላይ ጌቴ ይናገራሉ። በዚህም መሰረት የቅድመ መደበኛ ትምህርት መምህራን ዝቅተኛ መስፈርት 12ኛ ክፍል አጠናቁ 3 ዓመት በዘርፉ የሰለጠነ፣ ከአንደኛ እስከ 8ኛ ክፍል ማስተማር የሚፈልግ ደግሞ የመጀመሪያ ዲግሪ እንዲይዝ፣ የሁለተኛ ደረጃ ትምህርት መምህር ለመሆን ደግሞ የማስተርስ ዲግሪ እንደሚያስፈልግ ይናገራሉ። በቴክኒክና ሙያ ስልጠና የደረጃ 1ና ደረጃ 2 እርከኖች ላይ ስልጠና ለመስጠት መምህራን የመጀመሪያ ዲግሪ እንደሚጠበቅባቸው፣ ከዚያ በላይ ያሉትን ደግሞ ማስተርስ ዲግሪ፣ ተባባሪ ፕሮፌሰርና ከዚያ በላይ የትምህርት ዝግጅት ያላቸው መምህራን እንዲያስተምሩባቸው እንደሚደረግ አስታውቀዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ፕሮግራም ነው። ወደ ተከታዩ ዘገባችን እናልፋለን። ሴቶች በጋቢና
አዎ እንግዲህ ሴቶች በጋቢና ላይ ዛሬ ብርክታዊት ጥጋቡን ይዘናል። ብርክታዊት ፀሐይ መማር ትወዳለች፣ አሳትፎኝ፣ ትናንሾቹ ጠያቂዎችና የጥበብ ልጆች የተሰኙ የህጻናትና የቴሌቪዥን ፕሮግራሞች አሏት።
እንግዲህ የጥበብ ልጆች በተሰኙት የካርቱን ገጸ ባህሪያት በመጠቀም ወጣት ሴት ልጆችን ድፍረትን እንዲላበሱ፣ ያላቻ ጋብቻን፣ ግርዛትንና በሴትነታቸው የሚደርሱባቸውን ጥቃቶች እንዲታገሉ ታበረታታለች፣ በስራዎቿ ማለት ነው። ኢትዮጵያ ውስጥ ባሉ 400 ትምህርት ቤቶች ውስጥም የፀሐይ ጥግ ኖሯት ተጨማሪ ልጆች ይወያዩባቸዋል። ከኤደን ገረመው ጋር አጭር ቆይታ አድርጋለች። ኤደን ቆይታቸውን እንደሚከተለው አሰናድተዋለች።
የዛሬ 14 ዓመት አንዲት የመጀመሪያ ደረጃ መምህርት ስራዋን ቆም አድርጋ የምታስተምራቸውን ልጆች ገመገመች። በራሷ ክፍል ውስጥ ብቻ ያሉትን ሳይሆን በአጠቃላይ ወደ ተማሪ ቤቱ የሚመጡት ህጻናት ልጆች ያሉበት የትምህርት ደረጃ፣ የሚያነቡት የትምህርት መጽሐፍት እድሜያቸውን ያላገናዘበና በስድ ንባብ የተሞላ የመማር ፍላጎትን የሚያቀጭጩ መሆኑ ቁጭት ፈጠረባት። ይህንን ክፍተት ለማሻሻል ምን ላድርግ ብላ አጽንኦት ሰጥታ ካሰበች በኋላ ስራዋን ለቃ አቤቷ ተከተተች። በግል መኖሪያ ቤቷ ውስጥ ከባለቤቷ ጋር አብራ በመሆን ፀሐይ መማር ትወዳለች በሚል ርዕስ የአሻንጉሊት ትርኢት ቀርጻ ወደ መገናኛ ብዙሀን በመምጣት በብዙ ህጻናት ልብ ውስጥ የመማር የማንበብና የመጠየቅ ፍቅር እንዲኖር ስራዋን ጀመረች። ይህች ሴት የዛሬዋ እንግዳዬ ብርክታዊት ጥጋቡ ናት። የዊዝኪድስ ወርክሾፕ አጋር መስራች፣ ስራ አስኪያጅና የፈጠራ ዳይሬክተርም ናት። ብርክታዊት ወደዚህ ስራ እንድትገባ የገፋፋትንና ያስተዋለችውን ክፍተት እንዲህ ትነግረናለች።
ወደ ስራ ለምትገባ መምህር ነበርኩኝ። አሁንም በልቤ በተግባሪ መምህር ዝም ብዬ ለማምና ያንን ደግሞ የማደርግበት መንገድ የተለየ ናቸው። ክፍል ውስጥ ልጆችን የማስተምረው አሁን የመጣሁት ቴሌቪዥን፣ የተለያዩ የመገናኛ ብዙሀንን በመጠቀም ነው። እንደ መምህር ስርዓተ ትምህርታችን ውስጥ ያለው ትልቁ ክፍተት የቅድመ መደበኛ ትምህርት ነው። በአጠቃላይ የትምህርት ውጤቷችን ስናይ ልጆቻችን አንባቢ አይደሉም፣ ወይም ደግሞ ችግሮችን የመፍታት የተለያዩ በእድሜያቸው ማዳበር ያለባቸውን ክህሎቶች ማዳበር እየቻሉ አይደለም። ስለዚህ ከአመት ወደ አመት የምናየው የልቀት ክህሎች ዝቅ እያለ እየሄደ ነው እና ያ ደግሞ እንኳን እነሱን በዓለም አቀፍ ተወዳዳሪ ልጆች ሊያደርጋቸው የተሻለ ዜጋ የመሆን እድላቸው በጣም ጠባቢ ሆናለ።
ይህንን ክፍተት አይታ የጀመረችው ስራ አድማሱን እያሰፋ መጥቶ ፀሐይ መማር ትወዳለች በጃፓን ዓለም አቀፍ የትምህርት ሚዲያ ሽልማት፣ የፕሪክ ጁኒየርስ የዓለም አቀፍ የህፃናት ቴሌቪዥን የቀጣይ ትውልድና ሌሎችንም ሽልማቶችን አገኘች። በዚህ የተበረታታችው ብርክታዊት በኢትዮጵያ ውስጥ ሳይንሳዊ ጠያቂ ትውልድ እንዲፈጠር ትናንሾቹ ጠያቂዎች እንዲሁም ደግሞ አሳትፉኝ የአንድ ደቂቃ ፊልም በልጆች ለልጆች መስራት ጀመረች። በዚህ ጊዜ በኢትዮጵያ ውስጥ ባሉ የተለያዩ ክልሎች ወደ 412 ትምህርት ቤቶች የፀሐይ ጥግን በመያዝ ስራዎቿን ማሳየትና በዊስኪድስ የታተሙ ስዕላዊ መጻሕፍቶችንም የማዳረስ ስራዋን ጎን ለጎን መስራት መቀጠሏን ትገልጻለች። በዚህ ወቅት ግን በሴት ተማሪዎች ላይ ያለው ጫና ከፍተኛ መሆኑን፣ ሴቶችም የራሳቸውን ጀግኖች እንደሌሏቸው አስተውያለሁ ትለናለች። ከዚህም በመነሳት የሴት ልጅ ግርዛትን ያለዕድሜ ጋብቻን በማዋዛት ለማድረስ የጥበብ ሴቶች የተሰኙ ሶስት ልዕለ ሀያላን ገጸ ባህሪያቶችን ፈጥራ ማሳየት መጀመሯን ትገልጸልናለች።
መጀመሪያም በፀሐይ ውስጥ ራሱ የስርዓተ ጾታን ትምህርት እንደ አንድ ርዕስ ብቻ ወስዶ መስራት ሳይሆን በእለት ተእለት ህይወታችን በቃ ማየት አለብን። የፀሐይ አያት፣ የጎረቤት፣ እነዚህ የሚመጡት ገጸ ባህሪያት በሙሉ በጣም ታስቦባቸው ነበር የሚመጡት እና ከዛ ባሻገር ደግሞ የአሳትፎ ስሰራ ከተማ ወጥተን ብዙ ጊዜ እድል አግኝቶ የማያውቁ ልጆችን ስንፈልግ ሴቶች ይበዛሉ። ስለዚህ የሚያነሷቸው ችግሮች አላቻ ጋብቻ ወይም ደግሞ ወደ ከተማ መሰደድ ከዛ ደግሞ በዛ ውስጥ ብዙ አይነት ተቆቃ ይደርስባቸዋል እና በአጠቃላይ ለሴት ልጅ የሚሰጠው አመለካከት ለምሳሌ ኢትዮጵያ ውስጥ ከ15 ዓመት በታች ተድራለች ሲባል ለእኛ ቁጥር ነው። ግን እነዛን ደግሞ በአካል ሄዶ የ15 ዓመት ልጅ ተድራ የቤት ኃላፊ ሆና ማየት ማለት ምን ማለት ነው? ልጅ አቅፋ ማየት ምን ማለት ነው? ከዛ በመነሳት የጥበብ ልጆች ምንድን ነው የሚያደርገው አዲስ አይነት እይታ ማምጣት ነበረ። ያም ምንድን ነው? ሴቶችን ከዚህ በፊት አይተናቸው በማናውቀው ሁኔታ ማሳየት። ለምሳሌ ሴቶችን እንደ ታላቅ ኃይል ያላቸው ገጸ ባህሪያት አድርጎ ማየት ብዙ አልተለመደም። በዓለምም እስካሁን የሚሰሯቸው ትልቅ የአኒሜሽን በብዛት ማለት ይቻላል ገጸ ባህሪያቸው ወንዶች ናቸው እና ያንን አይነት የዚህ ትልቅ ኃይል ያላቸው አይነት ገጸ ባህሪ ለሴቶች አገናጥፎ እነዛ ሴቶች ደግሞ ያንን ኃይል የሚጠቀሙት ያለ እድሜ መዳረን ደግሞ ጾታዊ ጥቃት፣ የወር አበባ ስለ እንደዚህ አይነት ነገር ላይ እየሰራን እንገኛለን። በዛ ውስጥ ነው የተሻለች ኢትዮጵያ የተሻለች አፍሪካ ማየት የምንችለው ብለን በዛ ትልቅ ራዕይ ነው ይህን ፕሮግራም ይዘመል።
በመጨረሻም በዊስኪድስ ውስጥ ያሉት ፕሮግራሞች እየሰፉ መጥተው ከአማርኛ ውጪ በሶማሌኛ፣ በትግረኛ፣ ኦሮምኛ፣ ሲዳምኛ፣ ወላይተኛና ሀደጊያ ጭምር ተተርጉመው ወደ ህዝብ ለመድረስ እየተሰሩ መሆኑን አጫውታኛለች። ብርክታዊትም የጥበብ ልጆችን ይዛ ጉዞዋን ቀጥላለች። የዛሬ 2 ዓመት ጀምሮ አማርኛ መታየት የጀመረው ፊልም ከኢትዮጵያ አልፎ ሌሎች አፍሪካውያን ልጆችም እንደዚሁ ሴት አፍሪካዊት ልዕለ ሀያል ገጸ ባህሪ ስለምታስፈልጋቸው ለሴት አፍሪካውያን ህጻናት ተፈጥሮላቸው ተቀረበላት ጥያቄ መስረት የጥበብ ልጆችን ኢትዮጵያዊ ብቻ ሳይሆን አፍሪካዊም እንዲሆኑ እየሰራች መሆኗን ገልጻልኛለች። በትምህርትም ሆነ በሴቶች ጥቃት ላይ ለውጥ ለማምጣት ሚዲያ ትልቅ ተጽዕኖ እንዳለውም ታሳስባለች።
ኤደንና እንግዳዋን እናመሰግናለን። እንግዲህ በጣም በርካታ ብዙ ነገሮችን ነው የምትሰራው እና መልሰን ደግሞ በሌላ ጊዜ እናመጣታለን አድማጮቻችን። አሁን ተከታዩ ዘገባችን የዘጋቢዎች መስኮት ነው። በነገው ዕለት የአሸንዳ በዓል መከበር ይጀምራል። በዓሉን ለማድመቅ የአሸንዳ ልጆች እያደረጉት ያለውን ዝግጅት አስመልክቶ ሙሉጌታ ጽባህ አነጋግሯቸዋል። በተከታዩ ዘገባ ያስደምጠናል።
በትግራይ አሸንዳ፣ ማርያ እንዲሁም አይንዋሪ በመባል ይታወቃል። ይህ በዓል በሴቶች የሚከበር ውብ በዓል ነው። በነገው ዕለት መከበር ለሚጀመረውን የአሸንዳ በዓል ዝግጅት አስመልክቶ ደቀ አሸንዳ ወይም ደግሞ የአሸንዳ ልጆች በባህላዊ ልብስ መሸጫ ጌጣጌጥ በሚገዙበትና ሽሩባ በሚሰሩበት ቦታዎች አግኝቼ አነጋግሬያቸዋለሁ። ከአዲስ አበባ የአሸንዳ በዓል ለማክበር ወደ መቀለ ከተማ መጥታ ባህላዊ ልብስ ስትገዛ ያገኘኋት ራሄል ካላዩ፣
በጣም ደስ ይላል፣ በጣም ያምራል፣ ደመቀዋል። በጣም እንደምታዩ መንገዱ ምናምን ደስ ይላል። ግርግሩ ለመድር ይባላል። እነሱን ለመግዛት ነው ያሰብ። አሁን በጣም ነው የደመቀው፣ ህዝቡን በስቷል ምናምን። ከዚህ በፊትም ደማቅ ነው፣ ግን አሁን ደግሞ ይበልጥ በጣም ደመቀ። ከኤርትራም ሰዎች አሉ ምናምን በጣም ደስ ይላል። ከአዲስ አበባ ይበልጥ እዚህ ይከበራል። ለዛ ነው ከአዲስ አበባ ይበልጥ ስለሚከበር በጉጉት እየጠበኩኝ አመት አመት ይመጣለሁ።
ባህላዊ ልብሶች እየሰራ የሚሸጥ አቶ ሀፍታይ ገብረጻድቅ ባሸንዳ ጊዜ ገበያው ሞቅ ደመቅ ይላል ሲል ይናገራል።
በብዛት የሚሸጡ ድር ባድር የሚባሉ ዘመናዊ የሚሰሩ አሉ። ሪቫን የሚባል ደግሞ አለ። እነዚህ አይነት ነው አብዛኞቹ። ሽፎን የሚባል አዲስ የመጣ ወለ እሱ ነው የመረጡ። ባለፈው ድር ባድር የተመረጠ ነው።
በባህላዊ ልብሶች ደምቃ ጋመ የተባለ ሽሩባ ተሰርታ የአሸንዳ ጌጣጌጦች እየገዛች በአብድ ሐቂ ገበያ ያገኘኋት ሜሪ ፋንታውን የተባለች የአሸንዳ ልጅ በበኩሏ አሸንዳ በጉጉት እየጠበቅኳት ነኝ ትላለች።
በጣም ደስ ይላል። ይኸው እንደምታየው የሚያማምሩ ጌጣጌጦች አሉና እየገዛው ነው።
ጸጉርሽም ተሰርተሻል። ምን ይባላል ይህን ሹሩባ?
ጋመ ይባላል። ጋመ ግልብጭ አለ፣ ግን ጋመ ነው የሚያምሩ። በጣም ነው ደስ የሚለው። እንደምታየው ሁሉም ሰው አሸብርቀዋል፣ ሹሩባ ተሰርተዋል፣ ጌጣጌጥ እየገዛ ነው። ደስ ይላል። ከጉጉታችን የተነሳ ያው ሶስት ቀናችን ጸጉራችን ከተሰራን እንደለበስን ማለት ነው። በ16 አይደለ በዓሉ። አሁን ያው እንደምታየው ዋዜማ ነው፣ ሰው ዝግጅት ላይ ነው፣ ጌጣጌጥ በመግዛት ልብስ ሹሩባ በመሰራት ምናምን።
ብዙ ሰዓታት ጠብቃ ጸጉሯን ሹሩባ ልትሰራ እየተዘጋጀች ያገኘኋት አልማዝ ካላይም ስለ አሸንዳ እንዲህ ትናገራለች።
በዓሉ በጣም ደስ ይላል። ስፔሻሊ ለእኛ ለሴቶች በጣም ደስ የሚልና የተለየ ስሜት አለው። እኔ አሁን ጧት 1 ሰዓት ነው የመጣሁት እና እስካሁን አልደረሰኝም። አሁን ኦልሬዲ ይደርሳል። እኔ ጋመ የሚባል ነው የምሰራው። አይነው ብዙ ሰዓት ነው የጠበቅኩት፣ ግን ለአሸንዳ የተለየ ፍቅር ስላለን ምንም አይመስለኝም። ደስ ነው የሚለኝ። ሌላ አይነትም እንሰራለን፣ ግን ብዙ ጊዜ ለአሸንዳ የምንሰራው ይሄ ጋመ የሚባለው ነው አብዛኛው ሰው የሚሰራው።
በጸጉር ስራ የተሰማራች ትዕግስት አባተ በበኩሏም
እኛ አሁን ጋሜ፣ ርግጽዒፍ፣ ሶስት ሽማግሌ የሚባል አለ፣ ኖርማል ግልብጭ የሚባል አለ። ብዙ አይነት ነው። በብዛት ግን ጋሜ የሚባለው ሰው ይመርጠዋል። ለአሁን በጣም አሪፍ ነው የምንሰራው። ትንሽ ለሁሉም ሰው አለማዳረስ ችግር ይኖራል እንጂ ብዙ ሹሩባ ሰሪዎች አሉ። የአይኔ ማለት ትልቅ ነው። ብዙ ሰራተኛ አለን፣ ብዙ ሰው እናስተናግዳለን። ግን ለሁሉም አይደርስም። 15-16 ናቸው ሹሩባ ሰሪዎች፣ ግን ለሁሉም ይደርሳል አይደርስም አይታወቅም። ሁሉም ሰው ሹሩባ ስለሚሰራ ሙሉ ሌሊት ምንም እረፍት የለም። ቀንና ሌሊት ይሄ 2 ቀን ሰው እስኪያልቅ ድረስ መስራት ነው።
ወይዘሮ ከበዱ ገብረ ኪዳን በ1964 ዓ.ም ህፃን ሆነው ነበር ወደ ትግራይ ባህል ማህበር የገቡት። ለብዙ ዓመታት አሸንዳ እንደተጫወቱ ይናገራሉ። በአሸንዳ ጊዜ ስለሚዘፈኑ ዘፈኖችና የሚዘፈኑበት ጊዜም ሲገልጹ
ከመጀመሪያ የምትገባበትና የምትወጣበት የምትጨርስበት አለ። እያለን እንገባለን። ያው ስንጨርስም አለ አሸንድዬ አሸንድዬ አበባ ወስኪስ እንደውለ እያልን እንሄድና በመጨረሻ ጊዜ አበቀሽ ዳኒና እንበኸይደ አዳ ሰአኗና አበቀሽ ዳኒና እንበኸይደ አዳ ሰአኗና እያልን እንሸኛታለን ማለት ነው።
የአሸንዳ ልጅ የምጠቀምባቸው ማስዋቢያዎች ሁሉ ባህላዊ መሆን አለባቸውም ይላሉ ወይዘሮ ከበዱ።
አለባበሱም ሽሩባውም ሁሉ ጌጣጌጡ ጠፍቶ ነበረ። ጭራሽ መረ ጠፍቶ ነበር ለማለት ይቻላል። ይወጣል፣ አንዳንድ ነገር ይሆናል። በቃ እየጠፋ ሂዶ ነበር። አሁን እንደገና በተለይ ወደ 5-4 ዓመት ሆነዋል። በደንብ እየመጣ እየሞቀ ነው የሚመጣው። ከወላጆቻችን የወረስ ነው። እኛም እያሳየን ቅይጥ የነበረ ልብስ፣ ቅይጥ የነበረ ሽሩቦ፣ ቅይጥ የነበረ ለዛች ለአሸንዳ ባህል የማትገልጽ ሲለበስ ሲሸረብ ምናምን ነበረ። አሁን እንደዚህ አይደለም። የእናቶቻችን እንደዚህ ነው የመጣው። ወጉ ማዕርጉ አታጥፉ እያን አንዳንድ ትምህርት እየን ልጆቻችንም እየተቀበሉ አሁን እያስተገበሩት ነው።
ከነሐሴ 16 ጀምሮ የአሸንዳ በዓል በሁሉም የትግራይ አካባቢዎች በድምቀት ይከበራል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታን እናመሰግናለን። አድማጮች፣ አርብ ምሽት ደግሞ ከዚሁ በዓል ወደ ሰቆጣና አማራ ክልል የሚከበረውን በተመለከተ ዝግጅት ይዘን እንመለሳለን። አሁን ሰዓቱ እናንተን አድማጮቻችንን አስተያየት እየጠየቅንበት ነው። ኤደን
አዎ እንግዲህ ያው 2011 እየተገባደደ ነው። በዚህ አመት ውስጥም ብዙ መልካምና አውንታዊ ነገሮች እንዲሁም ደግሞ አሉታዊ ተጽዕኖ ያሳደሩ ነገሮች ተፈጥሯል። ወጣቶችን እንግዲህ እናንተን ጠይቀናችኋል። በ2011 ውስጥ ከተፈጠሩ ነገሮች በወጣቶች ላይ ተጽዕኖ ያሳደሩ ነገሮች ምንድናቸው ብላችሁ ታስባላችሁ?
ሜልቲ ታባላለች። እኔ በጣም ትልቅና መልካም ነው ብዬ የማስበው በተለይ በይቅርታው በኩል መሪዎቿ ሊፈቱ የመኮሩት ነገሮች በኢትዮጵያና በኤርትራ መካከል ያለው በሀገራት መካከል አንድ ነገር ሆኖ ኦቨሮል ግን በህብረተሰቡ መካከል ራሱ የተሰበከው የይቅርታና የፍቅር ስሜቱ ሞር ለወጣቱ መልካም መንገድን አሳይቷል ብዬ አስባለሁ። ምክንያቱም እሱንም ያመጣው የራሱ የወጣት ግል ስለሆነ ማለት ነው። ከዛ በፊት ሲታገል የነበረው ሲሰዋ የነበረው ወጣቱ ስለነበረ የወጣቱ ትግል ደግሞ ሄዶ ሄዶ እና ሰላም እርቅ መሆኑ ይቻለ ነገር ነው ያምናል።
ሰለሞን ቀናው ነጋሽ፣ ያው አሉታዊ ተጽዕኖ ካለው ልጀምርልሽ። በየቦታው በተለያዩ የሀገሪቱ ዩኒቨርሲቲዎች የተለያዩ ብሔርን ተኮር ያደረጉ ግጭቶች ሲካሄዱ ስለነበረ እዛ ላይ ተማሪዎች ህይወት ጠፍተዋል። ብዙ ንብረትም የተማሪ አካል ላይ ጉዳትም ደርሷል እና ተማሪው ላይ እንደ ተማሪ ነው የምነግርሽ፣ ተማሪ ላይ በዚህ በጣም የስነ ልቦና ጉዳት ደርሶበታል። አዎንታዊ ያው መሪያችን እየሰማው የለም እንጂ በጣም ትልቅ ነገር እያደረገ ነው። ችግኞችም እየተተከለ ነው። ከተለያዩ ሀገራት ሲሄድም በተለያዩ ሀገራት ያሉ እስረኞችም እያስፈታ እያመጣ ነው። ይሄ ይበል የሚያሰኝ ትልቅ ነገር ነው ብዬ አስባለሁ።
ዘፍነ ጊዜ ይባላል። በ2018 ከተካሄዱ ነገሮች ሴት ሚኒስትሮች መሾማቸው አሪፍ ከእነሱ በታች ላሉ ሴት ተማሪዎች በስታቱ ይሆናል እና በቃ ይሄ ነገር አስደስቶኛል እና ሴት ተማሪዎችን ሴት ወጣቶችን የሚያነቃቃ ነገር ነው።
በክልል የከፍተኛ ትምህርት ተቋማት ውስጥ ካሉ የብሔር ግጭቶችን እንዳሉታዊ ነገሮች አንስታችኋል። በሴቶች በአመራር ወደፊት መምጣትን፣ የስደተኞችን መመለስን፣ የሰላምና ፍቅር መሰበክ በ2011 ላይ ከተፈጠሩት መልካም ነገሮች መካከል ናችሁ ብላችሁናል። ሁላችሁንም እናመሰግናለን።
አዎ በጣም እናመሰግናለን አድማጮች። እንግዲህ እንደዚህ አይነት አስተያየቶች ደግሞ ካሏችሁ በዝግጅቶቻችን ላይ የሚኖሯችሁንም አስተያየቶች ጨምራችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
እንዲሁም ደግሞ በስልክ ቁጥራችን 202-205-9942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁልን ይደርስናል።
ጋቢና ቪኦኤ አት ቪኦኤን ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ።
አሁን ሰዓቱ እንግዲህ ወደ ሙዚቃ የምንሄድበት ነው።
አዎ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን እንግዲህ በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና
ኤደን ገረመው።
ዝግጅታችንን ደግሞ በማቀናበር ሞክቢል ያበሮ አብሮን ነበረ። የስርጭት መሀንዲሱም ከኛ ጋር ነበረ። ወደ እናንተ አብሮን ለማድረስ ሲሰራ አምሽቷል። በሙዚቃ ምርጫ ነው የምንሰናበታችሁ። መልካም ምሽት፣ ደህና ደሩ።
አብሌክስ ነኝ። ለዛሬ ጋቢና ቪኦኤ ላይ ጨብራራይን ጋብዣቸዋል።
I'm
ደረሰብኝ ግሬ ካነከሰ በሸምበቆም አይደል ፋሻ በለበሰ አይዞህ እንዳለችኝ ግሬ ተላወሰ ግሬ ተላወሰ ግሬ ተላወሰ ከሰል ነበር እንጨት ከሳቱ በፊት መምጣትሽ ለማይቀር ጠፋው ባዘቦት እንዱዲያ ተራዋ ለጭ ልብስ ቆሽሾ የውስጥ የሚያስረሳ ጠፋይ ተላጌሾ ጠፋይ ተላጌሾ ጠፋይ ተላጌሾ ያሉ ቢሉ ውጭታ አስተማሪ የልቤን ማናየ የመስገር ፈጣሪ ያነጃ ንጨኛል ከምሬት አንስቶ ግና ሐኪም ነኝ ባይ በሀገሩ ጠፍቶ መድኃኒት ሆነችኝ በደም ስር የገብቶ በደም ስር የገብቶ ፈላስፋውን ጥሩ አዋቂ አማካሪ ተሰበው ይበሉ ለንደኔ ተማሪ ደፋር የሆንኩትን ስላረገች ፈሪ እኛ ማዳመጥን ሞላ ገሩ ሰማ